የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አመሽታችኋል? የጌታ ጸጋና ሰላም ይብዛላችሁ ያለን የዛሬውን ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ትኩረት ስለ አንዲት በሱስ ስለተያዘች ሴት ታሪክ እናያለን። እንዲሁም እንዴት ወደ ጌታ እንደመጣችም እንመለከታለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ።
አነከልኝ ዘረን በድሜ ጨመረው በድሜ ጨመረው በስሙ ወጭጭ ቀኑ ልጅ ጨመረው ቀኑ ልጅ ጨመረው።
ሕያውና ጻድቅ ይሁን ከዘላለም አምላክ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለሰጠህን ስለዚህ ጊዜ ክብር ሁሉ ላንተ ይሁን። አምላካችን እግዚአብሔር ሆይ ይህንን ጊዜ እንድትባርክልን እንድታስተምረን እንድትመክረን በጌታ በኢየሱስ ስም እንለምናሃለን። አሜን።
አምላኬ ተብዬ ተነግሮኝ ጀመረ አምላኬ ተላለ እኔ ደግሞ ዘሬ አምላኬ አምላኬ ተብዬ ጀመረ አምላኬ ተላለ
ያደኩበትም በዛም ደሃ ባልሆኑ በጣምም ሀብታም ባልሆኑ ቤተሰብ ውስጥ ነው። ወደ ቤታችን ሰዎች ይመጣሉ፣ ይመገባሉ፣ ይጫወታሉ፣ ይሳሳቃሉ። ሁልጊዜ ቤታችን በሰዎች ሁካታ የተሞላ ነው። ጓደኞቼ ሁሉ እኛ ቤት ውስጥ በሚሆነው ነገር ይደነቃሉ፣ ይነግሩኝም ነበር። ይህ ሁሉ እጅግ መልካም ነገር ነው። ጥሩ ትዝታ ትቶ አልፏል። ነገር ግን በዚህ ሁሉ ሁካታ ውስጥ እውነተኛ የሆነውን ደስታ ደብቀን ነበር ያሳለፍ ነው። ያም ምንድን ነው? እኔ በአባቴ የቅርብ ወዳጅ አብዛኛውን የልጅነት ጊዜን ስደፈር ነው ያሳለፍኩት። ገና የመጀመሪያ ደረጃ ትምህርት ቤት ተማሪ እያለው ነው የጀመረው። 14 ዓመት እስኪሞላኝና ቤተሰቦቼ ያንን ስፍራ ለቀው ወደ ሌላ ሀገር እስክንቀየር ድረስ ሁኔታው ቀጥሏል። ታዲያ በእነዚህ ሁሉ ጊዜያት ለማንም ምንም ትንፍሽ አልልም ነበር። ሚስጥር አድርጌ ይዤው ነበር። ሁሉም ነገር ደህና ነው በሚል ጭምብል ውስጥ ተደብቄ ነበር። ከዚያም ካደግኩም በኋላ ሁሉንም የደረሰብኝን ስነ ልቡናዊ ውርደት፣ የጥፋተኝነት ስሜት የምሸሽገው መጠጥ በመጠጣት ሆነ። ጊዜ እየገፋ ሲሄድ ሌላ ችግር በራሴ ላይ ጨመርኩ። ብዙ ውርጃዎችን አደረግኩ። ከዚህ የተነሳም ቤተሰቦቼን፣ ጓደኞቼን ሁሉ ማየት አስጠላኝ። የምጠጣው መጠጥ ያለብኝን ችግር በደንብ ሊያስረሳኝ አልቻለም። ስለዚህ ወደ ሌላ ደረጃ አደግኩ። በ15 ዓመቴ ለመጀመሪያ ጊዜ ማሪዋና የተባለውን አደንዛዥ እጽ ወሰድኩ። የዚያን ጊዜ የተሰማኝን አስታውሰዋለሁ። በእጽ ኃይል ናውዤ፣ ይህ በጣም ጥሩ ነገር ነው፣ ሁሉም ነገር ሰላም ነው አልኩ። ነገር ግን እጹ ከውስጤ ሲያልቅ ሁኔታዎቼ እንደገና ራስ ምታት መሆናቸውን ቀጠሉ። ችግሮቼ ለካ እዛው ናቸው፣ አልተቀየሩም። ምንም የተለወጠ ነገር የለም። እንደውም ከበፊቱ የባሰ ሐዘን ተሰማኝ። ከዚያም አደንዛዥ እጹን መጠቀሜን ቀጠልኩ። ሕይወቴ ዝብርቅርቅ አለ። አንዴ ከፍታ፣ ወዲያው ደግሞ ዝቅታ፣ አንዴ መደነቅ፣ ወዲያው ደግሞ ሐዘን ሆነብኝ። ሁልጊዜ ጠዋት ጠዋት ተመሳሳይ ነገር፣ ሁሉም ሰላም ነው በሚል ጭምብል ውስጥ ሆኜ ማድረግ የሌለብኝን ነገር አደርግ ነበር። ዓመታቶቹ እየጨመሩ ሲመጡ የምወስደው የአደንዛዥ እጽ መጠን እየጨመረ መጣ። እጹ የሚያደርስብኝ ዝብርቅርቅ ሕይወት ቀጠለ። ያ ደግሞ ብቸኛ አድርጎኝ ነበር። ፍቅርን ማግኘት ፈለግኩ። ፍቅርን የፈለግኩት ግን በትክክለኛ ቦታው አልነበረም። ከአንዱ ወንድ ወደ ሌላኛው ዘለልኩ። ከአንዱ አንዱ ይንከባከበኛል፣ ፍቅርን ይሰጠኛል ብዬ በማሰብ ከዚህኛው ወደዚያኛው ተንከራተትኩ። ነገር ግን ይብሱኑ ግፍና ጭቆና ሆነብኝ። በእያንዳንዱ ግንኙነቴ መጥፎ የሆኑ ትዝታዎችን ታቅፌ እቀራለሁ። ከዚያም ይህ ሰው በውስጤ ያለውን ባዶነት ይሞላልኛል ብዬ ደግሞ ሌላ ጀምራለሁ። ይህ ሁሉ በሕይወቴ እየተከናወነ ሰዎች የተሳካላት ሴት እመስላቸው ነበር። እውነት አይመስልም፣ ግን እውነታዊ ነው። በሳምንት 6 ቀናት እሰራለሁ፣ ገንዘብ አገኛለሁ። ብዙዎቹ እኔ የእጽ ተጠቃሚ እንደሆንኩ አያውቁም ነበር። ደግሞ የሚገርመው ለእጽ መግዣ የሚሆን ገንዘብ አላጣም፣ እጹንም አገኛለሁ። በዚህ እንድቸገር አልተደረግኩም። ውስጤ ግን አሁንም ባዶ ነው። ማንም ሰው እንደዛ ይሰማታል ብሎ አያስብም። ምክንያቱም የለበስኩት ጭምብል፣ አለባበሴ፣ ሳቄ ሳይቀር ችግር ያለብኝ አያስመስለኝም። እውነተኛ የሆነውን ማንነቴን ሰዎች አያውቁትም። ከላይ ያለውን ሁኔታዬን አይተው ስኬታማ ሴት አድርገው ይመለከቱኝ ነበር። እንደውም አልፈው ተርፈው አንቺ ምን አለብሽ ይሉኛል። ያንን ያመጣው እኔ ራሴ የለበስኩት ጭምብል ነው። ደህና ነኝ፣ ሁሉም ሰላም ነው የሚለው። እንዲህ አይነት ጭምብል አጥልቀሽ ታውቂያለሽ? አንዳንድ ጊዜ የሌሎችን ሰዎች ፍላጎት ለማሟላት ስንል የራሳችንን የውስጥ ስሜት ደብቀን እንመላለሳለን። በውስጣችን ያለውን ስሜታችንን ለመደበቅ በልዩ ልዩ ሱስ እንጠመዳለን። በምን ምክንያት እንደሆነ ሳታውቂው አብሮሽ የነበረው ወዳጅሽ ይከዳሻል፣ ልብሽ ይሰበራል። ተመሳሳይ ነገር እየተደጋገመ ይሄዳል። የሱስ መጠኔም እየጨመረ ሄዶ እንዴት ከዛ መውጣት እንደምችልም አላውቅም። የሆነ ነጻ የሚያወጣኝ ሰው ፈለግኩ። ጀግና የሆነ ሰው የሚረዳኝ፣ በሕይወቴ እየሆነ ያለውን ተረድቶ የሚያግዘኝ፣ ያንን አይነት ሰው ፈለግኩ። በሆነ መንገድ ወደ እኔ መጥቶ ተስፋ አለ የሚለኝ የሆነ ሰው ናፈቅኩ። ነገር ግን ይህንን ሰው የት ላግኘው? ውድ እህቴ ሆይ፣ የዚህች ሴት ታሪክ ምን ያህል አሳዛኝ እንደሆነ ተመለከትሽ? አንዳንድ ጊዜ እኔ ከዚህ ህይወት መውጣት አልችልም ስንል መውጣት አንችልም፣ ወይም የሆነ ሌላ ሰው ይረዳናል ካልን ያም ሊሆን አይችልም። የእግዚአብሔር ቃል በኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ይህንን ቃል ብናምን፣ እግዚአብሔርን ተስፋ ብናደርግ፣ የፈጠረን በዓላማ እንደሆነ ብንረዳ አስተሳሰባችን ይቀየራል። እኔ የተፈጠርኩት ፍቅር በሆነው አምላክ ዓላማ ነው ማለት እንችላለን። የዚያን ጊዜ እኛ በራሳችን ላይ ያስቀመጥነው ገደብ፣ ሰዎችም በእኛ ላይ ያስቀመጡትን ገደብ ጥሰን መውጣት እንችላለን። ውድ እህቴ ሆይ፣ አንቺስ ስለ ራስሽ የተቀበልሽው ገደብ ምንድን ነው? ፈሪ፣ ደካማ፣ ሰነፍ፣ ተስፋ ቢስ፣ ወንጀለኛ፣ ጥቅም የሌላት፣ ሌላም ሌላም፣ የትኛው ነው? አየሽ፣ እነዚህ ነገሮች ሕይወትሽን ይገድቡታል። እንቅስቃሴሽም ከዚህ የተሻለ ሊሆን አይችልም። ስለዚህ የሆነ ኃይል ወይም ሰው መጥቶ እንዲያላቅቅሽ ትፈልጊያለሽ። በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። እግዚአብሔር እንደፈጠረን ነጻ ሆነን የምንኖረው እግዚአብሔር ስለኛ ያለውን እውነተኛ እቅድና ዓላማ ስናውቅ ነው እንጂ ሰዎች እኛ ወይም ሁኔታዎች የሰጡንን ገደብ ተቀብለን ስናስተጋባ አይደለም። እስኪ ወደ ቀድሞዋ ሴት ታሪክ እንመለስ። ከዚህ የመሸጋገሪያ ሙዚቃ በኋላ እንገናኛለን። ያለው አገባው። ከዚያም የመጀመሪያ ሴት ልጄን ወለድኩ። ነገሮች እንደዛው ቀጥለዋል። ሁለተኛውን ወንድ ልጄን ወልጄ 2 ወር ሊሞላው 1 ሳምንት ሲቀረው በጣም ታመመብኝ። ያን ምሽት መተንፈስ አቃተውና ወደ ሆስፒታል ተሯሩጠን ወሰድነው። ዶክተሮቹም ወዲያው ኦክስጅን ተከሉለትና ያለበት ሁኔታ አስጊ እንደሆነ ነገሩን። ሁኔታው እየተባባሰ ሄደ። ዶክተሮችና ነርሶች ቀኑን ሙሉ ወደ ተኛበት ክፍል ሲገቡና ሲወጡ ዋሉ። በዚህ ሁኔታ ለአንድ ሳምንት ቆየን። በምርመራውም ኒሞኒያ ወይም ብርድ እንደመታው ተነገረን። ምንም ያክል ገንዘብ ቢኖረን አንዳንድ ጊዜ ሊረዳን አይችልም። አንዳንድ በሽታዎች የሰዎችን ሕይወት ይነጥቁናል። ልጄ ሲሰቃይ ማየት በጣም ከባድ ነገር ነው። በቃ ምን ማድረግ እንዳለብኝ እስከማላውቅ ድረስ እጨነቃለሁ። ለልጄ ምንም ላደርግለት አልቻልኩም። ብዙ ልጆቼን በውርጃ አጥቻለሁ። አሁን ደግሞ በዓይኔ ያየሁትን ልጄን ማጣት አልፈልግም። ወልጄ ገና 2 ወሬ ስለሆነ ሰውነቴ ገና እያገገመ ነው። በዚያውም ሰውነቴ ወትሮ ነገሮችን ለመደበቅ ስል ስወስድ የነበረውን አልኮልና እጽ በማጣቱ ዝለትና ድብርት ውስጥ ነው። በዚህ ውስጥ ሆኜ ያን ምሽት ዶክተሩ ወደ እኛ መጥቶ ልጄ ተስፋ እንደሌለውና ከዚች ከዛሬዋ ሌሊት እንደማያልፍ ነገረኝ። በእርሱ ዕድሜ ያሉ ልጆች ከዚህ አይነት ችግር አይድኑም አለን። የዶክተሩ ንግግር የመጨረሻ ልቤን ሰበረው። እውነት ነው? ይህ አይሆንም፣ ሊሆን አይችልም። ለምን? ብዙ ሺ ጥያቄዎች አይምሮዬን ሞሉት። ላንዱም የሚሆን ምላሽ ግን የለኝም። ልጄ ወደ ሆስፒታሉ ከመጣበት ቀን ጀምሮ ከዚያ አልተለየሁም። አሁን ባዶ እጄን ወደ ቤት ልመለስ ነው አልኩ። ወደ ልጄ አልጋ ጠጋብዬ ወደ ታች አየሁት። ቀጫጭን እጆቹን በእጄ ዳሰስኳቸውና ለመተንፈስ ሲጣጣር ተመለከትኩት። ሲወለድ ከነበረው የሰውነት ክብደት በጣም ቀንሷል። በዙሪያው የተለያዩ መሳሪያዎች ተደቅነውበታል። ሐኪሞቹ የሚችሉትን ሁሉ አድርገውለታል። አሁን ለእርዳታ ፊቴን የማዞርበት የለኝም። መኖርም አልፈለግኩም። ሞትን ተመኘው። ተስፋ ቢስነትና ባዶነት ከምንጊዜውም በልጠው ተሰሙኝ። አይምሮዬ ስላሳለፍኩት የልጅነት አሰቃቂ ጊዜ አስታወሰኝ። ከዚያም ራሴን መቆጣጠር አቃተኝ። እዚያው የሆስፒታሉ መሬት ላይ የልጄ አልጋ አጠገብ በጉልበቴ ወድቄ ማልቀስ ጀመርኩ። ወደማላቀው እግዚአብሔር ማልቀስ ጀመርኩ። እግዚአብሔር እንዳለ አውቃለሁ፣ እኔ ግን በግሌ አላውቀውም። የሆነ ቦታ በሰማይ እንዳለ አውቃለሁ፣ እኔ ደግሞ እዚህ ከሞት ጋር ከሚታገለው ጨቅላ ልጄ ጋር አለው። ይህ ሁሉ በወጣትነቴ ላደረግኩት ጥፋት ቅጣት እንደሆነ አስባለሁ። አልኮል መጠጣቴ፣ አደንዛዥ እጽ መውሰዴ፣ ብዙ ውርጃ መፈጸሜ፣ ሌላም ሌላም። እዚያው ተንበርክኬ ለእግዚአብሔር እንዲህ አልኩት፣ እግዚአብሔር ሆይ ትሰማኛለህ? ካለህ፣ እውነት ካለህ የልጄን ሕይወት ስትወስድ የእኔንም አብረ ውሰድ። እኔ በዚህ ሁኔታ ውስጥ መኖር አልፈልግም። እናት ለመሆን የበቃው አይደለሁም። ብዙ ጥሩ ጥሩ ያልሆኑ ነገሮችን አድርጌያለሁ። ይቅር በለኝ አልኩ። ከዚያም ድምፅ አውጥቼ ማጓራትና ከልቤ የሆነ ሐዘኔን መግለጽ ጀመርኩ። በቃ ከዚያ መሬት ላይ መነሳት አልፈለግኩም። በዚያው መሞት ፈልጌ ነበር። ከዚያም እግዚአብሔር እየሰማኝ እንዳለ ተሰማኝና ንግግሬን ቀጠልኩ። ከተንበረከኩበት እዚያ መሬቱ ላይ ጋደም ብዬ ፊቴን ወለሉ ላይ አጣብቄ ነበር። የሆነ የሚገርም ሰላም በላዬ ላይ ሲወርድ ተሰማኝ። ልክ እንደ ብርድ ልብስ ነበር። በዚያ አሳዛኝ ሁኔታ መካከል መጥቶ በላዬ ላይ ድርብ አለ። የሆነ በቃላት ልገልጸው የማልችለውና ከዚህ በፊት ተሰምቶኝ የማያውቅ ነገር ነበር። ወዲያው ሐዘኔ ከላዬ ላይ ተገፉና ልጄ ደህና እንደሆነ ተሰማኝ። እኔም ደህና እንደሆንኩ ተሰማኝ። እዚያው የሰላም ብርድ ልብስ ስር ተኝቼ ቃላት ሳላወጣ እንባዬን እያፈሰስኩ ቆየሁና እንቅልፍ ወሰደኝ። ሰላማዊ የሆነ ተኝቼው የማላውቀው እንቅልፍ ወሰደኝ። በማለዳ ዶክተሮቹና ነርሶቹ ወደ ክፍሉ ሲገቡና ሲነጋገሩ ስሰማ ነው የነቃሁት። ተነስቼ ወደ ነርሱ ጠጋ አልኩና መስማት ጀመርኩ። በመካከላቸው ክርክር የሚመስል ንግግር ነበር የምሰማው። ትናንት የተሰራውን ውጤትና የዛሬውን ሁኔታ እያወዳደሩ ነበር። ዶክተሮቹ የሚያዩትን ማመን አቅቷቸዋል። እርግጠኛ ነሽ ነርስ፣ ይህ ውጤት የዚህ ሕፃን ነው? አላት ዶክተሩ። ሌሎች ብዙ ዶክተሮች መጥተው ልጁንና አዲሱን የልጁን ምርመራ ውጤት ተመለከቱ። እንደገና መረመሩት። ከዚያም ምን ተፈጥሮ ነው ብዬ ጮኩ። አንዷ ነርስ እግዚአብሔር ይመስገን፣ እግዚአብሔር ልጅሽን ፈውሶታል አለችኝ። ከዚያ በዚያ የነበሩ ዶክተሮች ተቆጧት። ሕልም እያየው ነው እንዴ? አልኩኝ። ነው ወይስ ተአምራት ነው? እውነት እግዚአብሔር የእኔን ለቅሶና ጩኸት ሰማና ልጄን ፈወሰው? ያ የሚገርመው ሰላም በወለል ላይ በሰላም እንድተኛ ያደረገኝስ ነገር። በጣም ተገረምኩኝ። እውነትም እግዚአብሔር ልጄን ፈውሶት ነበር። ከሦስት ቀናት በኋላ ጤናማ ልጄን ይዤ ወደ ቤቴ ገባው። ወደዚያ የጸሎት ሁኔታ የተመለስኩና ያንን የሚገርመውን ሰላም አሰብኩት። በዚያው ቀጠሉ።
Sit a
ጊዜ አሳልፈሽ ታውቂያለሽ? ወይም አሁን ያሳለፍሽ ይሆን? ካለፍሽበት ችግር መውጫ የሚሆን ምንም መንገድ የለም። በቃ ተስፋ ቢስነት ተሰምቶሻል? ህይወት ከባድ ሆኖብሻል? እንደዛ ከሆነ ተስፋ አትቁረጪ። በጣም የሚወድሽ አምላክሽ እግዚአብሔር አለ። በጣም ስለሚወደን አንድ ልጁን ስለኛ ኃጢያት እንዲሞትና እኛ የዘላለም ህይወት እንዲኖረን አደረገ። የራሱን አንድያ ልጅ ኢየሱስን ነው የላከው። በዚህ ዓለም ያለውን ጨለማና የሰይጣንን ሥራ ለመናድ እርሱን ላከው። አዎ፣ በምድር ላይ ብዙ ችግሮች አሉ። በሽታ፣ ልዩ ልዩ ጥቃቶች፣ ሱሶች፣ ድህነት፣ ሞት የመሳሰሉት። እግዚአብሔር እነዚህን ሁሉ አይፈልጋቸውም። የትኞቹንም እግዚአብሔር ለሕዝቡ አላዘዘም። እግዚአብሔር መልካም ነው። እርሱ ፍቅር ነው። ይቅር ባይ ነው። ጸጋን፣ ሰላምንና ፍትህን ለሰዎች ይሰጣል። ሰይጣን ደግሞ ስራው እነዚህን መስረቅ ነው። እግዚአብሔር እኔና አንቺን የፈጠረን የብልጽግና ኑሮ እንዲኖረን ነው። ሙሉ የሆነ ህይወት። ከሁሉ በላይ ደግሞ እኛን የፈጠረን ቅዱስ ለሆነው የመንፈስ ቅዱስ ማደሪያ እንድንሆን ነው። ማድረግ ያለብን ይቅርታ መጠየቅና ወደ ህይወታችን መጥቶ እንዲኖር መጠየቅ ነው። ችግሮችሽ በአንድ ሌሊት ላይለወጡ ይችላሉ። ነገር ግን ውስጥሽ በሰላም እንደሚሞላ ከዚህ በፊት በማታውቂው በአዲስ መልኩ እንደሚናገርሽ ልነግርሽ ወዳለሁ። የክርስቶስ ሰላም አይምሮን ሁሉ የሚያልፍ ይህ ሰላም ለነፍስሽ ለመንፈስሽ እንደሚፈስልሽ የእግዚአብሔር ቃል ይናገራል። የዚያችን በሱስ የተጠቃች ሴት ሕይወት ኢየሱስ ታደገ። የልጇንም እንደዚሁ። እርሷ አሁን በኢየሱስ አዲስ ፍጥረት ሆናለች። አንቺም መሆን ትችያለሽ። የእግዚአብሔር ቃል በመዝሙር 34 ከቁጥር 17 እስከ 18 ላይ እንደዚህ ይላል። ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል። ወደ ጌታ እንደምትመጪ ያምናለሁ። እርሱ በችግር ጊዜ መሸሸጊያ ነው። ስሙ ስትጠሪ ትድኛለሽ። እርሱ ለዘላለም ማንንም አይጥልም።
I'm not going to be able to do this.
እንግዲህ የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም WhatsApp ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።
Zinnya ya majmeria, zinnya ya majarasha, negosna.